ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 30 2014 ዓመተ ምህረት ምሽት ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮች። ዛሬ ምሽት በዚህ ሳምንት የዋለውን የፕሬስ ነጻነት ቀንን ምክንያት በማድረግ የተቀናበረ መሰናዶ ይዘናል። ቀደም ብለው የሰማችኋቸው የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ሲሆን ተከትለው የሰማችኋቸው ደግሞ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነን ነው። ከዜና ቀጥሎ ሙሉ ዝግጅቱ ይቀርባል። እነዚህን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። ፕሮግራማችንን ከዌብሳይታችን amharic.voanews.com ላይም ልታደምጡ ትችላላችሁ። የማስተናግዳችሁ ቆንጂት ታዬ ነኝ። የሰዓቱን ያለም ዜና እናስቀድማለን። መልካም ምሽት።
እናስተለኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በካሜሩን ዓለም አቀፍ የቀይ መስቀል ቀን የሰራተኞች ደህንነትን በማሰብ ተከበረ። በዛሬው ዕለት ታስቦ የዋለውን ዓለም አቀፉን የቀይ መስቀልን ቀን በካሜሩን በመቶዎች የሚቆጠሩ የተቋሙ ሰራተኞች በማዕከላዊ አፍሪካ ያሉ ማህበረሰቦች ጥበቃ እንዲደረግላቸው በመጠየቅ ተንቀሳቅሰዋል። ምንም እንኳን እስካሁን ድረስ የተመዘገበ ሞት ባይኖርም የዓለም አቀፉ የቀይ መስቀል ሰራተኞች ለቦኮ ሐራም የሽብር ጥቃት እንዲሁም ድብደባ የተጋለጡ መሆናቸውን የረድኤት ሰራተኞች ይናገራሉ። የካሜሩን መንግስት በማዕከላዊ አፍሪካ ግዛት ውስጥ የቀይ መስቀል ሰራተኞች ከፍተኛ ሚና አላቸው ያለ ሲሆን በአካባቢው በተገንጣዮች ሳቢያ በተፈጠረ ቀውስ በሽሽት ላይ የሚገኙ 750 ሺህ ሰዎች በቀይ መስቀል ድጋፍ ማግኘታቸው ታውቋል። የዓለም አቀፉ የቀይ መስቀል ሰራተኞች በናይጄሪያ፣ ቻድና ካሜሩን በቦኮ ሐራም ሽብር ከቀያቸው ተፈናቅለው በሽሽት ላይ ያሉ 3 ሚሊዮን ሰዎችንም አግዘዋል። ሶሪያ በዩክሬን ጦርነት ምክንያት የእርዳታ እጥረት ተጋረጠባት። 2 ወራትን ያስቆጠረው የዩክሬኑ ጦርነት ሶሪያን ጨምሮ በዓለም ዙሪያ ከፍተኛ የሆነ የሰብአዊ እርዳታ ቀውስን አስከትሏል። ከፍተኛ የሆነ የሰብአዊ እርዳታ ድጋፍን የምትሻው ሶሪያ በዓለም አቀፉ የምግብ ዋጋ መጨመር አደጋ ተጋርጦባታል። የተባበሩት መንግስታት ድርጅት የምግብ እርዳታ ተቋምና ሌሎች የረድኤት ድርጅቶችም እየጨመረ የመጣውን ዋጋ ለመቋቋም ሲሉ የሚያደርጉትን እርዳታ እንደሚቀንሱ አስታውቀዋል። የዜና የተሰማው በሶሪያ በየዓመቱ የሚካሄደውና ከጊዜ ወደ ጊዜ የእርዳታ ድጋፉ እየቀነሰ ከመጣው የለጋሾች ስብሰባ በፊት ነው። ዓለም ወደ ሌሎች ግጭቶች ፊቱን ሲያዞር ሶሪያ ሌላ የተዘነጋች ቀውስ ሆናለች ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ጸሐፊ ጆይስ ሱያ ከሳምንት በፊት ያስታወቁ ሲሆን በሰሜን ምዕራብ ሶሪያ 4.1 ሚሊዮን ህዝብ እርዳታ እንደሚሻም አስታውቀዋል። ብዙዎች ይሄ ሁኔታ በመጪው ሐምሌ ሩሲያ ወደ ሶሪያ የሚገባ ረድኤት በሙሉ በሩሲያ ደጋፊ ሀገራት በኩል እንዲያርፍ ልታደርግ ስለምትችል ቀውሱ ሊባባስ ይችላል ሲሉ ይሰጋሉ። አድማጮች፣ ይህ ዜና የተላለፈላችሁ የሚገኘው ከአሜሪካ ድምጽ ዋሽንግተን ዲሲ ነው። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በዛሬው ዕለት በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ተጽዕኖ ከሚያሳርፉት ከቡድን 7 አባል ሀገራት ጋር ይወያያሉ። የብሪታንያ፣ ካናዳ፣ ፈረንሳይ፣ ጃፓን፣ ጣሊያን፣ ጀርመንና ዩናይትድ ስቴትስ መሪዎች በዚህ ዓመት በየካቲት ወር ዩክሬን ወደ ጦርነት ከገባች በኋላ ድጋፋቸውን ሲያሳዩ ቆይቷል። ከዚህ በተጨማሪም ሀገራቱ በቢሊዮን ዶላሮችንም ወደ ዩክሬን በመላክ ወታደራዊ ድጋፋቸውን አሳይተዋል። ዛሬ በሚካሄደው የአባል ሀገራቱ ስብሰባም ሩሲያ ሶቪየት ህብረት ናዚ ጀርመንን ያሸነፈችበትን 77ኛውን የድል በዓልን ለማክበር በዋዜማው ላይ በመትገኝበት ነው። ይህ የድል በዓል በመላው ሩሲያ በየአመቱ በከፍተኛ ወታደራዊ ትዕይንት ይከበራል። ይህን ተከትሎም የዩክሬን ባለስልጣናት ሩሲያ ነገ ሰኞ የድል በዓሏን አክብራ ስታበቃ ከባድ የቦምብ ጥቃት ልታደርስ ትችላለች ሲሉ አስጠንቅቀዋል። ትላንት ማምሻውን ዘለንስኪ በካርኪቭ በሚገኘው የዝነኛው ገጣሚና ፈላስፋ ሪሆሪ ስኮቮሮዳስም የተሰየመውን ሙዚየም ላይ ሩሲያ ያደረሰችውን ጥቃት አውግዘዋል። የዩክሬን ባለስልጣናት ሰኞ ዕለት ሩሲያ በምስራቃዊ ዩክሬን ውስጥ በሚገኝ አንድ ትምህርት ቤት ላይ በፈጸመችው ጥቃት 60 ሰዎች መገደላቸውን ገልጸዋል። በቦታው ሌሎች 30 ሰዎችን ማዳን የተቻለ ሲሆን ተጨማሪ ሁለት አስክሬኖች ተገኝቷል። በኪየቭ የምትገኘው የአሜሪካ ድምጽ ዘጋቢ አና ቼንኮቫ በማሪፖል የብረት ፋብሪካ ተከበው የነበሩ ሁሉም ሴቶች፣ ህጻናትና አዛውንቶች ቦታውን ለቀው መሄዳቸውን ዘግባለች። ይሁን እንጂ የነፍስ አድን ጥረቱን ከዓለም አቀፍ የቀይ መስቀል ድርጅት ጋር በመሆን እየመራ የሚገኘው የተባበሩት መንግስታት ድርጅት እስካሁን ድረስ የተልእኮውን ማብቃት አላረጋገጠም። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ በድንገተኛ ጉብኝት ዩክሬን ገብተዋል። ቀዳማዊት እመቤቷ ከዩክሬን ቀዳማዊት እመቤት ኦሌና ዘለንስኪ ጋር ከሩሲያ ቦምብ ጣይ አውሮፕላኖች ጥቃት በመጠለያነት እያገለገለ በሚገኝ አንድ ትምህርት ቤት ውስጥ ተገናኝተዋል። ጂል ባይደን የስሎቫክና የዩክሬን ድንበር ተሻግረው በደቡብ ምዕራብ ዩክሬን ከተማ ኡዞርድ ተገኝተዋል። የ44 ዓመቷ የዘለንስኪ ባለቤት ቀዳማዊት እመቤት ኦሌና ጦርነቱ ከተጀመረ አንስቶ ላለፉት 10 ሳምንታት ከሁለት ልጆቻቸው ጋር በተጠለሉበት ትምህርት ቤት ውስጥ በመገኘት ነው ጂል የጎበኙዋቸው። በሌላ የተያዘ ዜና በምስራቃዊ ዩክሬን ሩሲያ በፈጸመችው የቦምብ ጥቃት በትምህርት ቤት ውስጥ ተጠልለው የነበሩ 90 ሰዎች ሞተው ሊሆን እንደሚችል ተፈርቷል። ከፍተኛ የሆነ ጦርነት እየተካሄደ ባለበት የሉሃንስክ አውራጃ አስተዳዳሪ ከቢልሆርቭስካ 30 ሰዎችን ማዳን ቢቻልም ሌሎቹ ትምህርት ቤቶች ግን ሙሉ ለሙሉ ከባድ ጉዳት ደርሶባቸው ሊሆን እንደሚችልም ጠቁመዋል። በመጨረሻም ጆን ሊ የሆንግ ኮንግ መሪ ሆኖ ተመረጡ። በሆንግ ኮንግ በተካሄደው ምርጫ ጆን ሊ 99% የቤጂንግ ምርጫ ኮሚቴን ድምጽን በማግኘት ተመርጠዋል። ዛሬ ጧት በተካሄደው ምርጫ ጆን ሊ በ1416 ድምጽ የተመረጡ ሲሆን ይህም ለማሸነፍ ከሚያስፈልጋቸው ድምጽ በ751 የላቀ ነው። በምርጫው ውስጥ ብቸኛ ተወዳዳሪ የነበሩት ጆን ሊ በተለይም ባለፈው ወር ላይ የቤጂንግን ይሁንታ ማግኘታቸው ከተረጋገጠ በኋላ ማሸነፋቸው የታወቀ ነበር። ሊ ካሁን አመሪ ኬሪ ላም እንደ አውሮፓውያን አቆጣጠር በመጪው ሐምሌ 1/2022 ዓ.ም ስልጣን ይረከባሉ። አድማጮች፣ ለምሽት ያዝደላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አደን ገረመው ከዋሽንግተን ዲሲ።
ያደመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ላይ የሚተላለፈውን የእሁድ ሚያዝያ 30 ፕሮግራማችንን ነው። ከአየር ሞገድ አድራሻችን ተጨማሪ በዌብሳይታችን ላይም ታገኙናላችሁ። የፕሬስ ነጻነት ቀዳሚው የምሽቱ ቅንብራችን ርዕስ ይሆናል። ሌላው የምሽቱ ዝግጅታችን ደግሞ
ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘህ ለት የሚሰማ ስሜት ነው የሚሰማ። የዛሬ 37 ዓመት ማለት ነው ከእድሜህ ብዙውን ያሳለፍክበት መስሪያ ቤት፣ ክፉ ደጉን የተማርክበት፣ ወዳጆች ያፈራህበት፣ ሰዎች ያደነቅክበት፣ ከኢትዮጵያ አድማጮቻችን ጋር ቆረኝት ያረክበት፣ በፍቅር የወደክበት መስሪያ ቤት ነው።
የበርካታ ዓመታት የሥራ ባልደረባችን ትዝታ በላቸውን ድምፅ ነው የሰማችሁት። ላለፉት 2 ዓመታት ግድም የክፍሉ ኃላፊ ጭምር በመሆን አገልግላለች። ከ37 ዓመታት አገልግሎት በኋላ በመጨረሻው የሥራ ቀኗ በነበረን ቆይታ ስለ ጋዜጠኝነት ሙያና ስለ ሕይወት መንገዷ አወያይተናታል። ቆየት ብሎ ይቀርባል። አሁን ወደ ቀዳሚው ዝግጅት እንለፍ። በኢትዮጵያ በጋዜጠኞች ላይ የሚፈጸም የዘፈቀደ እስርና በአግባቡ የፍርድ ሂደት አለማግኘት ከአራት ዓመታት በፊት በሀገሪቱ መሻሻል አሳይቶ የነበረውን የፕሬስ ነጻነት ዳግም እንዲያሽቆለቁል እንዳደረገው ባለም አቀፉ የጋዜጠኞች መብት ተከራካሪ ተቋም በሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩዊንታል ለአሜሪካ ድምፅ ተናግረዋል። ትክክለኛ መረጃን ለሕዝብ የሚያደርሱ ሚዲያዎች አለመኖር ሕዝቡን ለሐሰተኛ መረጃዎች ያጋልጣል ሲሉም አስጠንቅቀዋል። በእነዚህና በተያያዥ ጉዳዮች ዙሪያ ከአንጀላ ኩዊንታል ጋር ቆይታ ያደረገችው ስመኝሽ የቆየነች ቀጥሎ ይቀርባል።
After Prime Minister Abiy Ahmed came to power in
እንደ አውሮፓና ቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ሚዲያ ብዙ የተስፋ ጭላንጭሎች ነበሩ። ጋዜጠኞች ከስር ተለቀው በውጪ ሰሩ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገር መመለስ ችለውና አንዳንድ አፋኝ ህጎችን የማሻሻል ጥረቶች ተደርገው ነበር። ከአራት አመት በኋላ ግን ይሄ መሻሻል በከፍተኛ ሁኔታ ሽቆልቁሎ እርሶ የሚሰሩበት ተቋም ኢትዮጵያ በአፍሪካ ሶስተኛ ደረጃ አሳሪ መሆኗን የሚገልጽ ሪፖርት አውጥቷል። አሁን የኢትዮጵያ ሚዲያ የሚገኝበትን ሁኔታ በአጠቃላይ እንዴት ይገልጹታል?
What we saw was an increase in the number of journalists jailed in Ethiopia once the state of emergency
ያስተዋልነው ነገር በኢትዮጵያ ያስቸኳይ ጊዜ አዋጅ ከታወጀ በኋላ የሚታሰሩ ጋዜጠኞች ቁጥር መጨመሩ ነው። በእርግጥ ያስቸኳይ ጊዜ አዋጁ ከተነሳ በኋላ ብዙዎቹ ጋዜጠኞች ተፈተዋል። በአሁኑ ወቅት የሚያሳስቡን በእስር የቀሩ ለኦሮሚያ የዜና ተስስር ተቋም የሚሰሩ ሁለት ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው የክስ ውድቅ ተደርጎ እንዲፈቱ ነው። ሆነም ሌሎች ታስረው የነበሩ ጋዜጠኞች ተፈቷል ማለት ለእነሱ ሁሉ ነገር አብቅቷል ማለት አይደለም። ምክንያቱም አንዳንዶቹ አሁንም ክሳቸው አልተነሳም። ስለዚህ የኢትዮጵያ መንግስትን የምንጠይቀው ክሳቸውን ውድቅ እንዲያደርግ ነው።
Moving to Eritrea, CPJ named the country as
ወደ ኤርትራ ሄድና ኤርትራ በዓለም ላይ ከፍተኛ ቅድመ ምርመራ ከሚደረግባቸው አገሮች የመጀመሪያው እንደሆነችና ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ጋዜጠኞችን በማሰር ቀዳሚው እንደሆነች የሲፒጂ ሪፖርት ያሳያል። ሰዎች በመንድነው መረጃ የሚያገኙት?
When we talk about the most censored people in Eritrea,
ቅድመ ምርመራ የሚደረግበት ሀገር የሚለውን አስቀድመን ስናይ እንደሚታወቀው ኤርትራውያን ያን ያህል የተስፋፋ ሚዲያ የላቸውም። ያላቸው የመንግስት መገናኛ ብዙሃን ነው። የኢንተርኔት ስርጭቱ ራሱ ጥሩ የሚባል አይደለም። ስለዚህ ገለልተኛ ሚዲያ ማግኘት በጣም አስቸጋሪ ነው። በርግጥ በውጭ ሀገር ለሚኖሩት የተለየ ሁኔታ ነው ያለው። የተወሰነ ገለልተኛ ሚዲያዎች ከውጭ ሆነው ወደ ኤርትራ ለማሰራጨት ይሞክራሉ። ግን ያለ መታደል ሆኖ የሚገባውና የሚወጣው መረጃ እጅግ የተገደበ ነው።
I'm going to move you back to Ethiopia. Can you tell us about the
ወደ ኢትዮጵያ መለስ እንበልና በኢትዮጵያ ጋዜጠኞች ላይ ስለሚፈጸም የዘፈቀደ እስርና ተገቢውን ፍርድ ያለ ማግኘት ሁኔታ እናንሳ። ይሄ ምን ያክል አሳሳቢ ነው?
Yeah, so that's really been a big concern for CPJ.
ለCPJ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። ይህንን ባለፉት 18 ወራት ውስጥ በተደጋጋሚ ያየነው ነገር ሲሆን በተለይም ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች ይያዛሉ፣ ይታሰራሉ፣ ግን ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነገር ነው። ዓለም አቀፍ ሕጉ ማንኛውም ሰው ተገቢውን ፍትህ እንዲያገኝ አግባብነት ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም።
In the past it was the government and the repressive laws that
እንግዲህ ቀደም ሲል በነበረው ሁኔታ ጋዜጠኞች የሚፈሩት ከመንግስት የሚደርሰውን ጥቃትና አፋኝ ህጎች ነበር። አሁን ግን ጋዜጠኞች ካልታወቁ ቡድኖችም ጥቃት ይደርስባቸዋል። በተለያዩ አካባቢዎች ያሉ ታጣቂዎች ግለሰቦች ጋዜጠኞችን ያስፈራራሉ። ስለዚህ ሁኔታ ምን ይላሉ? በተለይም መረጃ የማግኘት መብት ላይ ምን ያክል ተጽዕኖ ያሳደረ ነው?
Well again it is a great concern and what we have seen particularly on the online space
ይሄ ራሱ በጣም አሳሳቢ ነው። በተለይ ደግሞ እንዲህ አይነቱ ነገር በዲጂታል ሚዲያው ላይ ይታያል። በበይነ መረብ ላይ ጋዜጠኞች ክትትል ጥቃትና ማሰቃየት እየደረሰባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ቅድመ ምርመራ እንዲያደርጉ አንዳንዴም ደግሞ ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም ጋዜጠኛ በሰራው ነገር ስላልተደሰተ የሚያስፈራራው የተቀነባበረ ነገር ነው። ሴት ጋዜጠኞች ላይ ሳይቀር ክትትል የሚያደርጉና የሚያጠቁ ቡድኖች አሉ።
Ethiopia is now at the highest time of political instability with
Ethiopia አሁን ከፍተኛ በሆነ የፖለቲካ ለመረጋጋት ግጭቶች የኢኮኖሚ መዋዠቅ ውስጥ ነው ያለችው። ተደራራቢ ችግሮች በብዛት አሉ። በዚህ ሁኔታ ውስጥ ጋዜጠኞች ኃላፊነታቸውን መወጣት እንዲችሉ ምን ማድረግ አለባቸው? የኢትዮጵያ መንግስትም ሆነ የኤርትራ መንግስት የሚዲያ ነጻነትን ማረጋጋት የሚችሉት እንዴት ነው?
The important thing is to understand that a diversity of media is actually key to
ትልቁ ነገር ብዝሃነት ያለው ሚዲያ የዜጎችን መብት ለማስከበር አስፈላጊ መሆኑን መረዳት ነው። መገናኛ ብዙሃንን ለመቆጣጠር መሞከር ሆን ተብሎም ይሁን ባለማወቅ ለሚሰራጭ ሐሰተኛ መረጃ ያጋልጣል። ስነ ምግባር ያላቸውና የተረጋገጠ ትክክለኛ ዘገባ የሚሰሩ ተአማኒነት ያላቸው መገናኛ ብዙሃንና ጋዜጠኞችን እንዲሰሩ መፍቀድ ለሁሉም አሸናፊነት ነው። ቅድመ ምርመራ ማካሄድና አንድ አይነት ድምጽ ብቻ ከአንድ አይነት ምንጭ እንዲኖር ማድረግ፣ በተለይም መንግስት ሁሉም የእሱን ትርክት ብቻ እንዲያሰሙ ሲፈልግ ያ ኢትዮጵያ ራሷ ከተቀበለቻቸው ዓለም አቀፍ ድንጋጌዎች ጋር አይሄድም። ስለዚህ ብዝሃነት ያለው ሚዲያ እንዲኖር በመፍቀድ ዜጎች በህይወታቸው አስፈላጊ የሆኑ ውሳኔዎችን መወሰን የሚያስችላቸው መረጃዎችን እንዲያገኙ ይደረግ ይገባል።
በአሁኑ ወቅት ኢትዮጵያና ኤርትራ ውስጥ ምን ያክል ጋዜጠኞች በእስር ይገኛሉ?
According to our information in Eritrea, which is
ባለን መረጃ መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት አንደኛ አሳሪ በሆነችው ኤርትራ በአሁኑ ወቅት 16 ጋዜጠኞች በእስር ላይ ይገኛሉ። ከነዚህ ውስጥ የተወሰኑት ምናልባት ተገለው ይሆናል። በእርግጠኝነት ማወቅ አንችልም። ምክንያቱም ቀደም እንዳልኩት ከፍተኛ የሆነ ቅድመ ምርመራ ይካሄዳል። ነገር ግን ወደፊት መንግስትን ተጠያቂ ለማድረግ በዝርዝር ይዘናቸዋል። አብዛኞቹ እንደ አውሮፓውያን አቆጣጠር ከ2001 ዓመተ ምህረት ጀምሮ ኤርትራ ገለልተኛ መገናኛ ብዙሃንን ማፈራረስ ከጀመረችበት ጊዜ አንስቶ ለ21 ዓመታት ማለት ነው በእስር ላይ ያሉ ናቸው። በዘፈቀደ ስለሚታሰሩ ጋዜጠኞች ስናነሳ ኤርትራ ትክክለኛዋ ምሳሌ ናት። ምንም አይነት የፍርድ ሂደት ያላገኙ ጋዜጠኞች አሉ። ወደ ኢትዮጵያ ስንመጣ ደግሞ በታሳስወር በነበረን ቁጥር 15 ጋዜጠኞች ታስረው እንደነበር ይታያል። ያ በራሱ በጣም ትልቅ ችግር ነው። ነገር ግን አብዛኞቹ አሁን ተፈተው ቢያንስ 2 ጋዜጠኞች በእስር እንዳሉ ነው ያለን መረጃ የሚያሳየው።
Thank you so much, Angela Quintal, የሲፒጂ የአፍሪካ ፕሮግራም አስተባባሪ በኢትዮጵያና በኤርትራ ስላለው የሚዲያ ሁኔታ ለመወያየት አብረውን ስለቆዩ በጣም እናመሰግናለን።
Thank you so much.
እኔም አመሰግናለሁ።
ከዚሁ የሚዲያ ርዕሰ ጉዳይ ጋር ወደሚያያዝ ሌላ ዘገባ እንወሰዳችሁ። ባሳለፍነው ሳምንት ውስጥ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀንን አስመልክቶ ያነጋገርናቸው የሚዲያ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎም ይሁን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት እንደሚገባ ተናግረዋል። እነዚህን ጉዳዮች መነሻ በማድረግ ስመኝሽ የቆየ ሌላ ባለሙያ ጋብዛለች። እንግዳችን ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው።
እንግዲህ የኢትዮጵያ ሚዲያ ለረጅም ጊዜ በተለያዩ ጫናዎች ውስጥ ነው ኖረው። በ2018 በፈረንጆቹ አቆጣጠር ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተደረጉ ለውጦች በስር ላይ የነበሩ ሁሉም ጋዜጠኞች ተፈተው የተሰደዱ ሚዲያዎች እና ጋዜጠኞች ወደ ሀገር እንዲመለሱ መሆን ችለው ነበር። አፋኝ ህጎችም አንዳንድ ለውጦች እንዲደረጉባቸው መደረግ ችለው ነበርና ያ ጊዜ ኢትዮጵያ ውስጥ እንደ ትልቅ ምሳሌ መጠቀስ ችሎ ነበር። በዚህ አመት ግን ኮሚቴ ቱ ፕሮቴክት ጆርናሊስት የተባለው በጋዜጠኞች ዙሪያ የሚሰራው ዓለም አቀፍ ተቋም አሁን መጨረሻ ላይ ባወጣው ሪፖርት ነገሮች በፍጥነት ወደ ኋላ መመለሳቸውን፣ ጋዜጠኞችም ለስር መዳረጋቸውን፣ አንዳንድ አካባቢዎች ሄዶ መዘገብ እንዳይችሉ መደረጋቸውን ጠቅሶ ኢትዮጵያ በአፍሪካ 3ኛ አሳሪ አገር ናት ሲል ሪፖርት አውጥቷልና ይህንን የኢትዮጵያ ሚዲያ ውጣ ውረድ እንዴት ያውታል?
በጣም አመሰግናለሁ። የተባሉትን ሪፖርቶች ከዛም በዘለለ በአንዳንድ ዓለም አቀፍ ድርጅቶች ይህን በተመለከተ የተጻፉትን የወጡትን ሪፖርቶች ለመመልከት ሞክሬያለሁ እና በመጀመሪያ ደረጃ ሁለት ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያለው ሁኔታ በምን አይነት ሁኔታ እየተለዋወጠ ነው ያለው? በዚህ ለውጥ ውስጥ ያ ወይ መገናኛ ብዙሃን ሚናቸው ምንድን ነው? ሆነ ያለ ራችን ላይ ትራዲሽናል ሚዲያውን ብቻ ሳይሆን ሶሻል ሚዲያውንም አብረን ማካተት ያለብን ይመስለኛል። ምክንያቱም እሱም ችግር እየፈጠረ ጫና እየፈጠረ ስለሆነ አንዱ ይሄ ነው። ሁለተኛው ምንድነው? ይህ ዓለም አቀፍ ድርጅቶች የሚያወጧቸው ሪፖርቶች፣ መግለጫዎች መሬት ላይ ያለውን ነባራዊ ሁኔታ ባገናዘበ ሁኔታ ነው ወይስ በአይዲያል የሆነ ስታንዳርድ አውጥተው በዛ ሀገሮችን በመመዘን በማወዳደር የሚወጡ ነገሮች ናቸው? ይህንም ብሎ ማየት የሚገባ ይመስለኛል። ጋዜጠኞች እየታሰሩ ነው። የሚዲያ ነፃነት ጠቅላይ ሚኒስትር አብይ ከመጡ ጊዜ ጀምሮ በመጡበት ወቅትና አሁን ያለው ሁኔታ ነገሮች የቀንና የጨለማ ያህል ለውጥ አላቸው የሚሉ ነገሮች ይስተዋላሉ። ይሄ አሳዛኝ ነገር ይመስለኛል። ግን እዚህ ውስጥ እንድንገባ ያስገደዱ ነገሮች ምንድን ናቸው? እነዚህ የውጭ ድርጅቶች በሚያወጧቸው ሪፖርቶች ብቻ ነው የሀገራችንን ሚዲያ ንገመገም የሚገባው ወይስ በውስጣቸው ሚዲያዎቹ ራሳቸው በሚያወጧቸው በማህበሮቻቸው አማካኝነት የሚያደርጉት ትንተና ኢቫሉዌሽን ጭምር እሱ ላይ ተንተርዘን ነው እንደዚህ አይነት ነገር ላይ የሀገራችን ሚዲያ እንዲሆኗል የመናገር ነፃነት ታፍኗል ወደሚቀጥለው ደረጃ ተሸጋግሯል ብርሃን አይቷል የሚለውን ነገር ልናይ የሚገባል። ከዛ አንፃር ይመስለኛል። ግን ከዚህ ጋር አብሮ መያያዝና መታየት ያለበት ነገር በመንግስት በኩል በመንግስት ኃላፊዎች በኩል ጥፋቶች በሚደረጉበት በሚሰሩበት ወቅት ሁልጊዜ ማሰርን እንደ ብቸኛ አማራጭ ልናይ ይገባናል ወይስ ሚዲያውን እንደ አንድ ፓርትነር አይተን እንደ አንድ ስቴክሆልደር አይተን አገራችን ከገባችበት ፈተና ልንወጣ የምንችለው ሚዲያውን እንደማንኛውም ተቋም አስተባብረን የችግሩ አካል ሳይሆን የመፍትሄው አካል ስናደርገው እንደሆነ ሊታወቅ ይገባል። እና ያው እርግጥ ነው ሁልጊዜ የሀገር ደህንነት የህዝብ ደህንነት አደጋ ላይ በሚወድቅበት ወቅት የመናገር ነፃነት የምንለው ነገር ሁለተኛ የማድረግ ነገር አለ። ይሄ በየትኛውም ሀገር ያየነው ነው። አሜሪካን ሀገር በፈረንጆቹ አቀጣጠር 2001 ቴሮሪስት አታክ ጫት የመጀመሪያ ያደረጉት ነገር ምንድን ነው? እነዚህ የግል የፖለቲካ ነፃነት የምንላቸውን ነገሮች ገደብ ማስያዝ ነው። እና እንደዛ አይነት ነገሮች ይደረጋሉ። ችግሮች በሚፈጠሩበት ወቅት እውነት የመናገር ነፃነት የመጀመሪያው ቪክቲም ይሆናል። ይሄ በብዙ አገሮች የተስተዋለ ነገር ነው። ግን ሌሎች ሀገሮች እዛ ችግሩ ስለገቡ እኛም እዛ ውስጥ ልንገባ ይገባል፣ ያንን እንደ መፍትሄ ልንወስደው ይገባል የሚለው አካሄድ ትክክል ላይሆን ይችላል። እና እዚህ ጋር እንደዚህ አይነት ሪፖርቶች ሲወጡ መሬት ላይ ያለውም ነገር ስንመረምር ማየት የሚገቡን ነገሮች የተለያዩ ነገሮች አሉ፣ ከላይ የተቀስቋቸውን ጨምሮ ማለት ነው።
ከሪፖርቱም ተነስተን መሬት ያለውን ነገር አይተን ወደ የጋዜጠኞቹና የሚዲያውን ኃላፊነት በሚቀጥለው መጣበታለሁ። ግን ከመንግስት በኩል ላሉት ችግሮች እንደ መፍትሄ እየተወሰዱት ያሉት እስርም ወይም አንገላታትም ወይም ማስፈራራቶችም በተደጋጋሚ ይታያሉና በመንግስት በኩል እየተወሰዱ ያሉትን እርምጃዎች እንዴት ያዋቸዋል?
አንድ ነገር ማወቅ ያለብን ነገር ምንድነው? የሀገር ህልውና የህዝብ ደህንነት አደጋ ላይ በሚወድቅበት ሰዓት ይሄ ህጋዊ ነው ህጋዊ አይደለም የሚለው ነገር ይሄ ትክክለኛ ነው ይሄ ትክክለኛ አይደለም የሚለውን ውሳኔ እንድንወስን ያደርገናል ወይ የሚለው ራሱን የቻለ ጥያቄ ነው። ምክንያቱም አሁን መንግስት እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ፣ የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀጭዝ ነው ወይ ብሎ ማየት ተገቢ ነው። ትክክል ነው። ግን ከዛ በዘለለ ሁኔታ አሁን እየተደረገ ያለው ነገር ትክክል አይደለም ኦር ትክክል ነው ብሎ ለመወሰን በመጀመሪያ ደረጃ ማግኘት የሚገባን መረጃ ያለ ይመስለኛል። አንዳንዴ ምን አይነት ነገር አለ፣ በመንግስት በኩል ቀደም እንዳልኩት ማሰር ስለምንችል መቅጣት ስለምንችል ቅጣትን እንደ ብቻኛ አማራጭ አርጎ የመውሰድ ቴንደንሲ አለ። በየትኛው የኢትዮጵያ የመንግስት ስርዓት ታሪኩ ስንመለከት ይሄ በጣም ኮመን የሆነ የመጣ ነገር ነው። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቀደም እስር ስለሚቀል ብቻ ወደ እስር እንሄዳለን መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያን ይመስለኛል።
ወደ ጋዜጠኞችና ሚዲያዎች ኃላፊነት ስንመጣ ደግሞ አሁን ኢትዮጵያ ካለችበት ተደራራቢ የፖለቲካ ለመረጋጋት ዘርን ማንነትን ሃይማኖትን መሰረት ያደረጉ ግጭቶች በሰላም ወጥቶ የመግባት ስጋት አንጻር የሚዲያ ሚና ምን መሆን አለበት? ከዛ አንጻር የሚታዩት ችግሮች ምንድናቸው? ጋዜጠኞችስ ያለባቸውን ኃላፊነት በትክክል መወጣት ይችላሉ? ኃላፊነታቸውስ ምንድነው?
ቃልኛው ጥያቄልም ልጀምር። ኃላፊነታቸው ምን መሆን ይገባዋል? ሀገር ባልተረጋጋችበት በዚህም በዛም እሳት በሚከታተልበት ኢትዮጵያን ለመጣል ለማጥፋት ጠንክረው የሚሰሩ ቺ ኃይላት ባሉበት ሰዓት ሚዲያው ምንድነው ሊያደርግ የሚገባው የሚለው አይ ቲንክ ትልቅ ጥያቄ ይመስለኛል። ላችንም ሁሌ አንድ የሚነሳ ነገር አለ። እስራኤል በጠላ የተከበበች ሀገር ሆና እንዴት ነው ጠላቶቿ ሊያንበረከቋት ያልቻሉት ወይም የከፍተኛ ጥቃት ሰለባ ያልሆነችው የሚለው ጥያቄ ሁሉ ሲነሳ የሚሰጠው መልስ ምንድነው? ሁሉም እስራኤላዊ ለሀገሩ ወታደር ነው። ዩኒፎርም ባይለብስም ወታደር የሚባል መልስ አለ። አይ ቲንክ ይሄንን ወደ ኢትዮጵያም ልናመጣው የሚገባ ይመስለኛል። ጋዜጠኛ ሲጀምር ዜጋ እንደዚህ ጋር ግዴታችን ምንድነው የሚለውን ነገር ልናቅ ይገባል። ጋዜጠኝነት የሚኖረው ወጥቶ መግባት የሚኖረው አገር ሰላም ስትሆን ነው። አገር ሰላም ባልተረጋጋበት ሁኔታ እኔ የመናገር ነጻነት አለኝ እያልን ያንን ህዝብን ከህዝብ ጋር ያጋጭ የሚችል አሁን ጥሩ ምሳሌ ጎንደር ላይ የተፈጠረውን ነገር ተከትሎ ሶሻል ሚዲያውን ብናየው በጣም በሚያሳዝን ሁኔታ መርዝ የተሞላ ጥላቻን የሚሰብክ የህዝብ አንድነትን አብሮ የመኖርን ታሪክ ይሄ ሶሻል ፋብሪክ የምንለውንም ነገር በጣም የሚጎዳ ያገረንም ደህንነት ሁሉን አደጋ ላይ ሊጥል የሚችል ነገር ነው እየተደረገ ያይ የምናየው እምናነበው የተለያየ ሶሻል ሚዲያ ላይ በጣም በሚያሳዝን ሁኔታ ልክ በህብረተሰብ ውስጥ የሚፈጠርን ግጭት እንደ እግር ኳስ ጨዋታ እያየነው ይሄ አሸነፈ ይሄ የመራ ነው የምንል ሁላ ይመስለኛል። ይሄ በጣም ያሳዝናል። አንድ ኃላፊነት ከሚሰማው ዜጋ ጋዜጠኝነት ትልቅ ኃላፊነት ነው በነገራችን ላይ በጣም ትልቅ ኃላፊነት። ምክንያቱም በጋዜጠኝነት አማካኝነት አገር ህብረተሰብ ጠፍቷል። በጄኖሳይድ አማካኝነት አገር ድኗል። እነ ደቡብ አፍሪካን ምሳሌ መውሰድ ይቻላል። እና ጋዜጠኝነት የምንለው ትልቅ እንደ ተቋም ብቻ ሳይሆን እንደ ኃላፊነት እንደ ሙያዊ ኃላፊነት ትልቅ ነው። ያንን እንቶ እንደ አንድ ዜጋ እያንዳንዳችን ትልቅ ኃላፊነት አለብን። ዛሬ እኔና አንቺ የምንነጋገረው ምናልባት አገር የከፋ ሁኔታ ላይ ስላልደረሰች ሊሆን ይችላል። ነገ ምንም እድል አናገኝ እንችላለን። ዛሬ ስለ ኑሮ ውድነት እናወራለን። ይሄ አገር ሲኖር ነው። እነዚህ ነገሮችን በሙሉ ባገናዘበ መልኩ እያንዳንዱ ዜጋ አገሩ ደህንነቷን የምታረጋግጥበት ሰላሟን የምታረጋግጥበት መንገድ ምን መሆን አለበት የሚለው ነገር ላይ መምከር መዘከር ይገባዋል።
ሁለት አይነት ሚዲያዎችን ነው ጋዜጠኝነት አሁን የምንለው። ባህላዊ ሚዲያ ቴሌቪዥን፣ ሬዲዮ ጋዜጣን የሚያጠቃልለው፣ አዲሱ ሚዲያ የምንለው ደግሞ ይሄ ዲጂታል ሚዲያውን የማህበራዊ ድረ ገጾችን የሚያጠቃልለውን ነው። አሁን ባነሱት ምሳሌ ማህበራዊ ሚዲያዎችን አንስተዋልና ከተወሰነ ጊዜ ወዲህ በተለይ ሰዎች ሐሳባቸውን ለመግለጽ በተቀዳሚነት የሚጠቀሙት ማህበራዊ ሚዲያውን ነው። ከቅርብ ጊዜ ወዲህ ደግሞ እንደ ዩቲዩብ የመሳሰሉ ሰሉት እንደ ቀዳሚ የመረጃ ማሰራጫም የመረጃ ምንጭም ተደርገው ይወሰዳሉና የዚህ ማህበራዊ ሚዲያ መስፋፋት ባንድ ወገን በርግጥ ሐሳብን በነጻነት በማንሸራሸር መልኩ ትልቅ ጠቀሜታ አላቸው። ጎን ለጎን ግን ተጠያቂነት ማጣት ኃላፊነት በጎደለው መልኩ
ያንድን ወገን ወገንተኛ የሆነ ያንድን ድምጽ ብቻ የሚያስተጋቡ ሐሰተኛ መረጃዎች በፖለቲካው ብቻ አይደለም በማህበራዊ ህይወትም በግለሰቦች ህይወትም ውስጥ ሐሰተኛ መረጃዎች በየቀኑ የሚሰራጩበት ሚዲያዎች ሲሆኑ ይታያሉና ይሄ በኢትዮጵያ የመረጃ ፍሰትና የሚዲያ ስራ ላይ ምን አይነት ተጽዕኖ ያሳደረ ነው?
ትልቅ ቁም ነገር ያለው ጥያቄ ነው። ብዙ ምናልባትም ቀኑን ሙሉ ብንነጋገር ልንጨርሰው የማንችለው ሰፊ ቶፒክ ነው። ለምንድን ነው ማህበራዊ ሚዲያ በአሁን ሰዓት በተለያዩ አገሮች ላይ ከፍተኛ ጥቅም እየሰጠ እንዳለ ይታወቃል። ያንንም ያህል አደጋ እየጋረጠ እንደሆነ ብዙ መረጃዎች ጥናቶች ያሳያሉ። ለምሳሌ ማይንማር ወይንም በፊት በርማ የምትባለው አገር በሶሻል ሚዲያ በተለይ ፌስቡክ አማካኝነት ነው ይሄ ዛሬ ጄኖሳይድ ወር ዘር ማጥፋት የምንለው ዘመቻ የተቀነባበረው። ምናልባት እየተከታተልነው ሰዎች ካለን ዛሬ የተረፉት ከዛ ጥፋት ከዛ አልቂት የተረፉት ፌስቡክ ባለቤትን በከፍተኛ ገንዘብ ከሰዋል። ኢን ቢሊየንስ ጥያቄው በፍርድ ቤት ባሸንፈውስ ቢሊዮኖቹን ቢያገኙ ያለቀውን የሞተውን ህዝብ ህይወት ሊመልስ ይችላሉ ወይ? አይችልም። ስለዚህ ልናደርግ የሚገባው የሶሻል ሚዲያው ወይንም የቴክኖሎጂው እድገት ከኛ የመጠቀም አቅም ጋራ ምናልባትም ማኔጅ የማድረግ ሬጉሌት የማድረግ አቅም አቋያ በጣም በከፍተኛ ፍጥነት እያደገ ይመስለኛል። የኛ properly የመጠቀም በመንግስት ደረጃ ማኔጅ የማድረግ ሬጉሌት የማድረግ አቅም በጣም የተዛባ ሆኖ ይታየኛል። ይሄም ስለሆነ ነው በሁለቱ መካከል ሚስማች ስላለ የቴክኖሎጂ እድገት በጣም ስለፈጠነ በሰዎች እንደፈለጉ በተለይ ለመጥፎ አላማ የሚጠቀሙበት ሰዎች በከፍተኛ ሁኔታ ዛሬ 2016 ወይም 2020 አሜሪካ ላይ የተደረጉት ምርጫዎች ከዛ በኋላ አውሮፓ ላይ ተደርገው የነበሩ ምርጫዎችን በሙሉ እንዲዛቡ ወይም ደግሞ የተዛቡ ናቸው ብለው ሰዎች እንዲያስቡ እንዲያምኑ ያደረገው ቀደም እንዳልኩት የዚህ የሶሻል ሚዲያው አላግባብ መጠቀም ነው። እና ወደ ሀገራችን በሚመጣበት ሰዓት ደግሞ የሰዎች የአገኙትን መረጃ ትክክለኛነቱን እንኳን ሳያረጋግጡ ለሌሎች የማካፈል ምክንያቱም እኛ ፕራይመሪ የኦራል ሶሳይቲ ስለሆነ የሰማነውን ነገር ከሌላው ለሌላው ለማካፈል ያለን ፍላጎት ከፍተኛ ስለሆነ ሳናጣራ ምንጩ ምንድን ነው ትክክል ነው ወይ አላማው ምንድን ነው በዚህ ሰዓት ይሄንን መረጃ ለመስጠት ለምንድን ነው የተፈለገው የሚሉትን ቤዚክ የሆኑ መሰረታዊ የሆኑ ጥያቄዎችን እንኳን ሳንጠይቅ እኛም ስህተት ውስጥ ገብተን ሌሎችም ስህተት ውስጥ እንዲወድቁ ይሄንን መረጃ እናከፋፍላለን። ይሄ ደግሞ በተለይ የተዛባ መረጃ ህዝብ ዘንድ ማህበረሰብ ዘንድ ከገባ እንደ ሰደድ እሳት ነው ልናቆመው አንችልም። በተለያየ የህብረተሰብ አካል የተለያዩ ሀገሮች ላይ ያየነው ነገር ይሄን ነው። እና እንደ ህዝብ እንደ ሀገር ምንድነው ልናደርግ የሚገባው? ጥቅሙን ከፍ አድርገን ጉዳቱን ማኔጅ አድርገን ይሄንን ቴክኖሎጂ ከቴክኖሎጂ ውጪ ልንሆን አንችልም። ምንም እዛ ጋር ጥያቄ የለውም። ግን ትልቁ ጥያቄ መሰረታዊ ጥያቄ የሚሆነው ምንድነው? በተለይ እንደኛ አይነት ህብረተሰብ ውስጥ በከፍተኛ ፈተና ውስጥ በከፍተኛ ማህበል ውስጥ እያለፈን ያለ ህዝቦች ዴታ አድርገን ነው ሶሻል ሚዲያውን የምንጠቀምበት የሚለውን ነገር አይ ቲንክ በአግባቡ ልንፈትሸው የሚገባ ይመስለኛል። ይሄ የመንግስት ብቻ ኃላፊነት ሳይሆን ሁላችንም በዚህ ጉዳይ ላይ ያገባናል የምንል ሙያዊ ግንኙነት ቅርኙነት ያለን ሰዎች ክህሎቱ ያለን ሰዎች እዚህ ላይ የራሳችንን ሚና ልንወጣ ይገባል። ምክንያቱም ህብረተሰብን አገርን የማዳን ኃላፊነት የሁላችንም ኃላፊነት ነው። ቅድም ስለ እስራኤል ያወራሁት ነገር እዚህ ጋርም አፕላይ ልናደርገው ልንጠቀምበት ልናስታውሰው የሚገባ ነገር ይመስለኛል።
ኃላፊነትን መወጣት ሚዛናዊነት የመሳሰሉት ጥያቄዎች የሚያርፉት ተጠያቂ መሆን የሚችሉ ተቋማት ባለባቸው ሚዲያዎች ነው። እነዛ ላይ ጫና በበዛ ቁጥርና እነሱ ራሳቸውን በህጉ መሰረት ለማስገዛት በሄዱበት መጠን ማህበራዊ ሚዲያ ደግሞ በሌላ በኩል ያለ ምንም ገደብ ያለ በልቅ ነገሮችን የተለያዩ መረጃዎችን ማሰራጨቱን ይቀጥላልና ሁለቱም ማስታረቅ የሚቻለው እንዴት ነው? አንድ ሀገር ያለበት ሚዲያን በመንገመገምበት ወቅት በዚህ ሰዓት ምን ነው ማየት ያለብን?
ትራዲሽናል ወይም ኮንቬንሽናል ሚዲያ የምንለው ቴሌቪዥን ወይም ሬዲዮ ወይም ጋዜጣ እነሱ መላእክት ናቸው፣ ሶሻል ሚዲያው ደግሞ ሰይጣኖች ናቸው፣ ጭራቆች ናቸው ይያልና ድምዳሜ ውስጥ እንዳልደረስን ሊሰመርበት ይገባል። ሁለቱም አካባቢ መጥፎ የሚሰሩ አሉ፣ ሁለቱም አካባቢ ጥሩ የሚሰሩ አሉ። ስለዚህ ቀደም እንዳልነው መልካሞቹን በጎጎኖቹን ይበል የሚያሰኝ የሚያጠናከር መጥፎ የሚሰሩትን አረሞቹን የሚከታተል የሚቀጭ ምን አይነት ነገር መደረግ አለበት? ትልቁ ስራት ያለው እኔ አቅምም ያለው ህዝብ ጋር ይመስለኛል። ብዙ አገሮች ላይ እየተደረገ ያለው ምንድነው? በዩኒቨርሲቲም ደረጃ በከፍተኛ ሁለተኛ ደረጃ ትምህርት ቤትም አካባቢ ሚዲያ ሊትረሲ ይሰጣል። ሚዲያ ሊትረሲ የምናገኘው መረጃ ምንድነው? ምንጩ ማን ነው? ከበስተጀርባ ያሉት አካላት እነማን ናቸው? ቅድም እንዳልኩት ይሄ ማህበራዊውንም ሚዲያውን ወይንም ደግሞ ኮንቬንሽናል ሚዲያውንም ይመለከታል። የትኛውንም ሚዲያ ከሚዲያ የምናገኘው መረጃ በመጀመሪያ ሚዲየትድ የሆነ መረጃ ነው። በኤዲተሮቹ፣ በሪፖርተሮቹ፣ በባለቤቶቹ ፊልተር የተደረገ መረጃ ነው። ስለዚህ ይሄ መረጃ ምንድን ነው? እንዴት ነው የሚጠቅመኝ? እንዴት ነው የሚጎዳኝ? በዚህ ሰዓት እንዴት ነው የተለቀቀው? እነማን ናቸው ከበስተጀርባ ያሉት? አላማው ምንድን ነው የሚለውን ነገር ማየት ያለበት ሁልጊዜ ኦዲየንሱ ይመስለኛል። ህዝብ ጋር ነው ትልቁ ስልጣን ያለው፣ ትልቁ ኃይል ያለው።
ዶክተር ዘነበ ፕሬስ ነጻነት ቀንን አስመልክቶ ኢትዮጵያ ውስጥ ጋዜጠኝነት ያለበት ደረጃ ምን ይመስላል? በተለይ ደግሞ ኢትዮጵያ አሁን ካለችባቸው በርካታ ችግሮች፣ የፖለቲካ ለመረጋጋቶች፣ ግጭቶችና የተለያዩ ኢኮኖሚም ችግሮች አንጻር ጋዜጠኛው ሚና ምን መሆን አለበት? ምን መምሰል አለበት? ጋዜጠኞችስ ኃላፊነታቸውን በምን መልኩ መወጣት ይችላሉ? የሚሉትን ሐሳቦች አንስተን ተወያይተናል። በተለይ ደግሞ ሙያዊ ምክሮን እና አስተያየቶን ስለሰጡን በጣም እናመሰግናለን።
እኔም አመሰግናለሁ ሊሊያ።
ስመኝሽ የቆየንና እንግዶቿን እናመሰግናለን። ውድ አድማጮቻችን የሁድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። እለቱ ዛሬ እንደ አውሮፓውያን አቆጣጠር ግንቦት ወይም ሜይ 8 በዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። በዓሉን እያከበራችሁ ያላችሁ እናቶች ሁሉ እንኳን አደረሳችሁ። በመላው ዓለም እናቶች ሁሉ ክብር ለእናንተ ይሁን እላለሁ። ወደ ቀጣዩ ቅንብር በዚህ ኬሪ አንደርውድ ማማ ሶንግ እያለች በመታዘመው እንለፍ። You've given me everything that I will need to make it through this crazy thing called life. And I know you watched me grow up and only want what's best for me. And I think I found the answer to your prayer. And he is. በድጋሚ መልካም የእናቶች ቀን። ስለረጅም ሙያዊ የህይወት ጉዞ የተደረገ ሰፋ ያለ ቃለ ምልልስ ነው አሁን የሚቀርበው። ከ37 ዓመታት አገልግሎት በኋላ ባለፈው ሳምንት ነው ጡረታ የወጣችው። በአሜሪካ ድምጽ ለበርካታ ዓመታት በተለያዩ ኃላፊነቶች ካገለገለችው ባልደረባችን ትዝታ በላቸው ጋር ባደረግነው ቆይታ ስለ ጋዜጠኝነት ሙያና ስለ ህይወት መንገዷ ታወያየናለች። አሉላ ከበደ ነው ትዝታን ያወያያት። ባለፈው እሁድ በራዲዮ መጽሔት ፕሮግራማቸው በመጠኑ አስተዋውቆ በሰዓት ጥበት ምክንያት የተቋረጠውን ውይይታቸውን ሰፋ ያለ የመጀመሪያ ክፍል ዛሬ ያሰማናል። መልካም ቆይታ።
ትዝታ በአሜሪካ ድምጽ ራዲዮ ከጋዜጠኝነት እስከ ክፍል ኃላፊነት የአፍሪካ ቀንድ የሚባለው ክፍል ኃላፊነት ተሰራሽበት ዛሬ አርብ የመጨረሻው ቀንሽ ነው። እንደ ወትሮው ሁሉ ዛሬም የቀኑን ስራዎቻችንን በመናየበት ኤዲቶሪያል ላይ ተሳትፈሽ ነበር። ለመሆኑ የመጨረሻው የስራ ቀንሽ ምን ይመስላል?
ጥሩ ነው። ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘህለት የሚሰማ ስሜት ነው የሚሰማ። የዛሬ 37 አመት ማለት ነው እንደዛ ነው የሚሰማ። ደስ ይላል፣ ምክንያቱም በጣም ብዙ ጊዜያት በአገልግሎት ዘመን አሳልፈ በጤንነት በሰላም በፍቅር ከጓደኞች መለየት እና አንተም ደግሞ እንግዲህ ቁጭ ብለህ ወደ ኋላ መመልከት ነገ ነው የሚጀምረው እሱ ማረፍ መዝናናት ማን እንዴት አደላለ አንዱ እሱ ስሜት ነው። ሌላው ስሜት ደግሞ ከድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ብዙ ነገር ያየህበት እና ወዳጆች ያፈራህበት ሰዎች ያደነቅክበት ከኢትዮጵያ አድማጮቻችን ጋር ቆረኝት ያረክበት በፍቅር የወደክበት መስሪያ ቤት ነውና አሁን እሱ ሲያልቅ እንግዲህ አዲስ ምዕራፍ ነው ማለት ነው ለኔ።
በርግጥ አዲስ ምዕራፍ ነው ትዝታ። 37 አመት በጣም ረጅም ጊዜ ነው። የሙያ ህይወትሽ ብቻ ሳይሆን የህይወትሽም ትልቁ አካል ነውና እንዳልሽው ሰዓት ኖሮ መለስ ብለሽ ገጾችን ማገላበጥ ጀምሪ ብዙ ነገር የምታስታውሽ ይመስለኛል። ዛሬ ግን ለአድማጮችና ለተመልካቾች እናጋራለን በወፍ በረርም ቢሆን የህይወትሽን አንዳንድ ምዕራፎች የመግለጥ እድል ያገኘን ይመስለኛል። ጋዜጠኝነትን ቅድም ባልሽው ልክ ስትጀምር የተሰማሽ ስሜት ጋር እንደወሰደሽ ጋዜጠኝነትና የህይወትሽ መስመር በዚህ መልኩ የማሰብ እድል የሚኖርሽ አይመስለኝም ስትገቢበት።
ስትገባበትማ ስለተከሰተው ስለ እድሉ ነው ደስ የሚል ነገር። ግን አንድ መስሪያ ቤት ገብቼ 37 አመት አገለግላለሁ ብላ አታስብም። ግን ደግሞ ይገርምሃል ቮይስ ኦፍ አሜሪካ ለኛ ኢትዮጵያ ተወልደን እዚህ ለተማርን ሰዎች ትልቅ እድል ነው። እኔ ያላሰብኩት ነገር ነው። ምክንያቱም ጋዜጠኝነት ያጠናሁት ከሙያው ፍቅር ስለያዘኝ ነው። ነገር ግን ያ ዝግጅት ደግሞ ወደ ሀገር ለመመለስና ለመስራት ነበር። እኔ ትምህርት ስጨርስ ደግሞ የሀገሬ ሁኔታ ጥሩ አልነበረም እና ወደ ሀገር መመለስ ያኔ ሰው እንደውም በገፍ ከሀገርም ይወጣበት ጊዜ ነበር። እኔ ሲጨርስ ማለት ነው
ሁለተኛ ደረጃ ተጨርሽ ነው ለዚህ መጣሽው?
አዎ ሁለተኛ ደረጃ ተማሪ ቤት ከጨረስኩ በኋላ እዚህ ሀገር ነው የመጣሁት እና አንድ ሁለት አመት ቆይቼ ኮሌጅ ጨርሼ ወዲያ ወዲህ ትንሽ ስንገላታ ዌትረሲንግም ምንም ከዛ ደግሞ አንድ ቦታ የፎሬን ሰርቪስ ኢንስቲትዩት የሚባል የአሜሪካ መንግስት ፒስኮሮችን እና ሌሎችን ወደ ኢትዮጵያ የሚልክበት ፕሮግራም አለ። እዛ ገብቼ አማርኛ ሳስተምር ቮይስ ኦፍ አሜሪካ ተከፈተ ተባለ። በአማርኛ ብሮድካስት የሚያረግ ሬዲዮ ጣቢያ እና እንደኔ ማን ይታደላል? ስለዚህ እዚህ ገባው ማለት ነው። እና ጥሩ አጋጣሚው ነው ማለቴ ነው ለኔ ጥሩ ሆኖ
እንዳልሽው ረጅሙን የህይወትሽ መንገድ ተጓዝሽበት ጊዜ በዛ ሰዓት ጀመረ። መደበኛ ስራሽም ትልቁ ይሄ እንደመሆኑ በህይወትሽም ከቀኑ አብዛኛውን ጊዜ እንደምታሳልፍበት ስራ ከቤተሰብ ጋር ከምናሳልፈው ይልቅ እዚህ ስራ ላይ የምናሳልፈው ይበልጣል። የድሜሽን አብላጫ ጊዜ ወስዳልና ከፍ ዝቅ የሚለውን የመውደቅ መነሳቱን ጨምሮ አንዳንድ ነገር ወደ ኋላ እንመለከታለን። ወደ መስክ ስራ በወስድሽ ከመስክ ብንጀምር በጋዜጠኝነት ሙያ የመስክ ስራ ትልቅ ቦታ አለው። በዚያ የሚገኘውም ልምድ አስቸጋሪም አስገራሚም የተለዩ ሁኔታዎችም ይኖራሉና ከደቡብ ኢትዮጵያ ሙርሲ፣ ደቡብ ሱዳን፣ በድርቅ ግዚያት ለዘገባዎች ይደሻል። በተለያየ የኢትዮጵያ ክፍሎች የልጅነት ልምሻ ፖሊዮ ስርጭትን የሚመለከት ዘገባ ለማድረግ ተዛውረሻል። አስመራ ይደሻል። እስኪ ከደቡብ ሱዳኑን ንሳ። አስገራሚ አጋጣሚዎች ነበሩሽ ይመስለኛል።
አንድ ነገር ደግሞ ልታክል የሚገባው ጋዜጠኛ ካልክ በኋላ ሴት ጋዜጠኛ እና የዛሬና አርገውና ደግሞ ያኔ ወጣት ነበርኩ ገባ።
ከባድ ይሆናል።
ብዙም ደግሞ የህይወት ልምድ እና በአንዳንድ ነገር ላይመቹ የሚችሉበት ጊዜ ሊፈጠር ይችላል። በሚቾ ደረጃ ማለት ነው። በጣም ብዙ ነገር አለ። ከዛ እንግዲህ አሁን አንተ የደቡብ ሱዳንን አነሳህ። ደቡብ ሱዳን ያኔ ያው ይቀልጥ ነበር ከሰሜን ሱዳን ጋራ። አሁንም እየተዋጉ ነው ለነገሩ። እና በኬንያ በኩል ነው አቋርጠህ ሎኮቾኪዮ የሚባል መንግስታዊ ያልሆኑ ድርጅቶች እንደው መልስ ያለሽ ከተማ የሰራውባት ቦታ ኬንያ ድንበር ውስጥ ይመስለኛል። በዛ ታልፍና ነው ደቡብ ሱዳን የምትሄደውና ልክ ነው ደቡብ ሱዳን ይሄድ ነው። እንዳጋጣሚ ደግሞ ልክ ደርግ ወድቆ ኢህአደግ እንደገባ ብዙዎቹ ለኢትዮጵያ ይሰሩ የነበሩ ፓይለቶች ለነዚህ ለተባበሩት መንግስታት ድርጅት ወይንም ደግሞ ለመንግስታዊ ላልሆኑ ድርጅቶች ስለሚሰሩ ባንድ በሆነ አውሮፕላን ነው የሄድነው። ከህል ጋር ተጭነን ማአት ኩንታል ህልና የሄድነው ኛል የተባለ ቦታ ነው። የአባይ ወንዝ የሚፈስበት ናይል የሚፈስበት አካባቢ ነውና በጣም በቃ ኋላ ይቀር ሰዎቹ ገና ጫካ ውስጥ የሚኖሩ የሚበሉትም አንዲት ድስት ነች የምትኖራቸው። እንዲህ ከቦታ ቦታ ነው የሚዘዋወሩ የነበሩትና እዛ አሁን አንድ ሳምንት ያህል ነው ያሳለፉ። እና ከባድ ጊዜ ነበር። ድንኳን ውስጥ ነው የምትሆነው። እኔ በህይወቴ እንደ እባብ የምፈራው ነገር የለም። እና እባብ ሁሉ መጥቶ ድንኳኔ ስር እንዲህ በቃ ብዙ ነገር አለና ያ ልምዱ ግን ጥሩ ነው ያጠነክራል። ስለ ዓለምም ስለ ኑሮም ግንዛቤ እንዲኖርህ ያደርጋል።
በዛ ግጭት ውስጥ ሰዎች የሚያልፉበትን ነገር ማየቱ እንዳልሽው ለህይወት ትልቅ
በጣም ሌላ። ለምሳሌ ደቡብ ኢትዮጵያ ውስጥ ረሃብ የነበረ ጊዜ
የሙርሲ ጉዞሽ ነው?
አዎ የሙርሲ ጉዞ ስለ ፖሊዮ ክትባት ነበር። ምክንያቱም ሙርሲ የሚባለው ኢትዮጵያ ውስጥ ያለው ጎሳ አይከተቡም ሻይሉም የሚል እንትን አለና ከፖሊዮ ከታቢዎች ጋራ ነው ተከትዬ የሄድኩት። የሚገርመው ነገር አንድ ልጅ የሙርሲ ቋንቋ መናገር የሚችል አጠገቡ ካለ ከተማ አገኘንና ብዙ ከተሞች አቆራርጠን ነው የሄድነው። እና ልጁ ምን ይላል ምላጭ ከተሰጣቸው ይተባበራሉ ለሁሉ ነገር። ቆይቷል ይሄ ነገር እና ምላጭ በብዛት ገዝተን ሄደን
ገብራ
መቆም ይላሉ። ብዙዎቹ ግን ለክትባቱ ይጠራጠራሉ። ሌላ ጊዜ ደግሞ ስለ ድርቅና ረሃብ ለመዘገብ ወደ ደቡብ ኢትዮጵያ ሄጃለሁ። ኮንሶ የተለያዩ አካባቢዎች ሄጃለሁና የሚገርም ነገር ነው። ያኔ የሄድኩ ጊዜ አንድ ጻል ልጅ 78 አመት ተርቦ ሳር ነው እየነቀለ ሲበላ ዛሬ ድረስ ስለ ረሃብ ሳስብ እሱ ልጅ ነው ማስበው። እንዴ አይነቱን እንግዲህ መረጃዎች ሰብስበ አምጥተ ዋናው ነገር ስላንተ ጉዞ አይደለም ሰብስበ ለአድማጮች ስታደርስ ትልቅ ስኬታማነት ነው የሚሰማ።
ከአድማጭ ጋር የሚያገናኘው ነገር ሲነሳ የአሜሪካ ድምጽ የኢትዮጵያ አድማጮች ዘንድ ይበልጡንም ከባድ ፈተና በነበረባቸው አሁንም ድረስ ከባድ ፈተና ሲኖር የተለየ ቦታ ያገኛል። እናንተ በጀመራችሁበት በደርግ ዘመነ መንግስት በጣም ተሰሚነት ነበረው፣ ትልቅ ቦታ ነበረው። በተለያየ ጊዜም ትልልቅ ቀውሶች በተፈጠሩ ጊዜ መደመጥ የሚመረጠው ሰዎች ብዙ ጊዜ የአድማጭ አስተያየት መመዘኛዎች በጥናቶች እንደምናውቀው ማረጋጋጫ ሲፈልጉ የሚመጣበት ቦታ ነው። ጋዜጠኝነትን እውነተኝነትን የተረጋገጠ ዜና ማቅረብን በተለያዩ የስራ ኃላፊነቶችም እንደሰራ ሰው ከጋዜጠኝነት እስከ ክፍሉ ማኔጂንግ ኤዲተር ወይም ዋና አርታይ ሆነሽ እስከ ክፍሉ ኃላፊነት ድረስ ነው የመጣሽውና በየደረጃው ከራስሽም ስራ ያለፈ የሌሎቻችንም ጭምር የመመልከት ኃላፊነቱን የመወሰድ እድል ነበርሽና እስኪ ስለሱ እናውራ። ምንድነው በፈታኝ ሆኑ ስሜት ሊነኩም ይችላሉ እንደ ቅርብ ጊዜ ያሉት ሰዎች የሚያልቁባቸው ቀውሶች ስሜትሽን እንደ ሰው ላይነካሽ አይችልም ልትታመም ይችላል ነገር ግን ስራሽ ከዛ እንድታልፍ ይጠይቃል በምን አይነት ሁኔታ ውስጥ ነበር ያለፍሽው የግልሽን ነገር ማንጸባረቅ ብትቺ
ጋዜጠኝነት ሁነት እንደሚታሰበው ቀላል ነገርም አይደለም የሚጠይቀው ከባዱ ነገር ስሜትህን ከአንድ ነገር ላይ ማንሳት መለየት ስሜትህን መለየት ከባድ ነገር ነው ግን ወነተኛ ጋዜጠኝነት የጋዜጠኝነት መርህ እሱ ነው የሚጠይቀው እሱ መጠየቁን ተረድተህ ደሞ የምትከተለው መርጠው ወደው ስትማረው ነው አረጋዋለሁ ይሄንን ነገር ምክንያቱም ጋዜጠኝነትም ራሱ ግቡን የሚመታው አላማውን የሚያሳካው እንደዛ አርገህ ካቀረብክ ነው ስሜትህን ከደባለክበት አንተ ባለ ጉዳዩ ከሆነ ቀላል ነገር ይመስላል ምክንያቱም ሁሉ ጊዜ ይባላል ይሄ ነገር ይባላል ሁሉም ተረድቶታል ስሜት መግባት የለበትም ልጥስ ይባላል ነገር ግን አሁን በተለይ በዘር በቋንቋ በሃይማኖት በምን የተደራጀ ሚዲያ ባለበት ጊዜ ስሜትን ይሄንን የምናገረው ይሄንን ማህበረሰብ ስለመወክለው አሁን ስለዚህ ማህበረሰብ ወጥቼ መናገር አለብኝ በሚል ሳይሆን ስለሁሉ ማህበረሰብ መናገር አለብኝና ማዋቂ ስለሆነ ስለሚገነዘብ ወነታውን ይረዳል እሱ ይወስናል እኔ አልወስንለትም ይሄ ነው መሰረታዊ የጋዜጠኝ እና ቮይስ ኦፍ አሜሪካ ውስጥም ስንለማመድና ስንሰራ የነበረው ስንመረበት የነበረው መርህ ይሄ ነው ሌላ ምንም ነገር የለውም እና ለዚህም ነው በነገር ላይ በሌላ ነገር አሸንፈን አይደለም ሰው ሌላ ጋር ይሄ እንግዲህ በጥናት የተደገፈ ነው ቮይስ ኦፍ አሜሪካ ከሚያስጠናቸው ነገሮች ያድማጩ ስሜት ምንድነው ምን ይላል ምን አይነት ፕሮግራም ይወዳሉ የሚለውን በየአመቱ ጥናት ያረጋል ያገር ሰላም በፈቀደ ቁጥር ኢትዮጵያ ውስጥ ብቻ ሳይሆን በአለም ዙሪያ እና ኢትዮጵያ ውስጥ ተደጋግሞ የሚመጣው ጥናት ምንድነው የሚለው የኢትዮጵያ ህዝብ የአሜሪካ ድምጽ ራዲዮን እንደማረጋጋጫ ነው እነሱ አውርተዋል እነሱ ብለዋል ይሄ ነገር እንደዚህ አይነን ጥያቄን መልሼልህ ከሆነ ይሄ ነው ቁልፉ በቃ
ክልሙሁንና ቀጥተኛ ነገር ማቅረብ በቂ የማይሆንበት ሁኔታ አለ ላንዳንዶች ማለት ነው እሱን ግጭት እንዴት ነው ያለው
እሱ ግጭት የአሜሪካ ድምጽ the news may be good the news may be bad we will tell the truth ዜናው ጥሩ ይሁን መጥፎ ይሁን ወነቱን ነው የምንናገረው በዚህ አይነት አሰራር እንግዲህ ሁሉንም እንደማታስተስት ታቃለ ነገር ግን ሁሉም ደግሞ አንተን ከሰማ በኋላ የራሱን ውሳኔ እንደሚያደርግ ወይንም ደግሞ ቀጠል አርጎም የራሱን ጥናት እንደሚያደርግ ከፈለገ አንድ ሰው ማለት ነው ታቃለ እና ትክክለኛ የሚሰራ መገናኛ ብዙሃን ውስጥ ስትሰራ ሁሉንም ሰው ማስደሰትም አትችልም አይሆንም ስራህም አይደለም ሰዎች ለማስደሰት እኮ አይደለም አንተ ውነት ለማስተላለፍ ነው ስራ ይሄ ነው ውነቱን ለመናገር ዋናው አላም
የመገናኛ ብዙሃን በተለይ መደበኛ መገናኛ ብዙሃን ጣባይ እየተቀየረ ነው
ልክን
ወደ ማህበራዊ ሚዲያዎች የሚሄዱ ዜና በቅጽበት ከቦታው ወዲያውኑ መሰማቱ ፈጣኝ የሆነ ወይንም ብዙ እንዲሰራ የሚያደርገውን ያህል የተሳሳቱ መረጃዎችም የገነኑበት በኢትዮጵያ ብቻ አይደለም በአሜሪካን ሀገር የገነኑበት ይልቁንም ደግሞ ግጭት ባለበት ሁኔታ የሚያባብሱ ሁኔታዎች የሚከሰቱበት ነው እንደው ያለፉትን ጥቂት አመታት ብንመለከት ዝታ አሁንም የግል ስሜትሽን እንደ ክፍል ኃላፊነትም ከዛ ቀደም ብሎ ደግሞ እንደ ማኔጂንግ ኤዲተር ያለፍሽበት ቦታ መራይ ኤዲተር እንለዋለን በአማርኛ ያለፍሽበትን መንገድ የሚፈትኑትን ማየት ፈልጋለሁ እስኪ የኮቪድን ጊዜ እንውሰድ ዓለምን ያሸበረ ድንገተኛ ነገር ተከሰተ ዓለምን አጥለቀለቀ የማናውቀው ሁኔታ ነው የተፈጠረው ጠዋት ስራ ከመጀመርሽ በፊት ከዓለም ዙሪያ የመጡትን ዜና ማሰባሰብ ታያለሽ እንዲያውም በኮቪድ መጀመሪያ ወራት ይሄኛውን ሁለተኛው ኃላፊነትሽን ከመውሰድሽ በፊት የአርታይነቱንም ስራ ታድርጊ ነበር ወዲያው ደግሞ በኢትዮጵያ ግጭት ተከሰተ ዛሬ ብዙ ሺዎች ያለቁበት ጦርነት ብዙዎች ተፈናቅሉበት ግጭት ተከሰተ በየቀኑ እንደመርዶ ምን ሰማበት ጊዜ ነበር ምን አይነት ጠዋት ነበርሽ ስንት ሰዓት ትነሻለሽ እንደ አንድ ጠዋት ሽምቦ ብንመለከት
የኔ ጠዋት እንግዲህ ከባድ ነው የኔ ጠዋት ብዙ ጊዜ ከጠዋቱ 11 ሰዓት እንደ ኢትዮጵያ ከቆጠር ነው 11 ሰዓት ነው እኔ የምነሳው 12 ሰዓት ነው ስራም ጀምረው ምክንያቱም ነኝን ዋይሮች የዜና
ካለም ዙሪያ
የሚመጣውን ዜና ለማስተባበር የአሜሪካ ድምጽ ሬዲዮ ደግሞ ባለም ዙሪያ ያሰራጫቸው ከ200 በላይ የዜና ወኪሎችም አሉ፣ ቢሮዎች አሉ። ከዛ አካባቢ የሚመጣውን በሙሉ እናያለን። ስናይ አድማጫችንን ነው ያው ምንድነው ኢትዮጵያ ኤርትራ ዳያስፖራም ይሁን አገርም ይሁን ታርጌት ኦዲየንስ ይባላሉ።
ዋናው
አድማጫችን ዋና ታቻውን በቴሌቪዥን ስለ አድማጫችን ስለ ኢትዮጵያ የመጣችሁን ከኢትዮጵያ ቀጥሎ ባጎራባች ያሉ በአፍሪካ ቀንድ ያሉ አገሮችን እነዛን ነጥለን እናወጣለን። አገራችን ምን ተከሰተ ከቅርብ ጊዜ ወዲህ እግዚአብሔር ይመስገን ከ1900 ካንዳ 4-5 አመት በፊት ነው ስትሪንገሮች የተፈቀዱልን
ኢትዮጵያ ውስጥ የተለያዩ ዘጋቢዎች አገኙ።
እነሱ ጋር እንገናኛለን። እነሱም ደግሞ አስቀድሞ ይልኩልናል። እስክንድር አለ አዲስ አበባ።
እስክንድር
ከነዛ ያገኘውን ዘገባዎች ያስተባብርና ወደኛ ይልካል። ለዛሬ የሚሆን ምንድነው የሚለውን እንግዲህ ቁጭ ብለን ቀደም ተከተሉን እናወጣለን። አሰራራችን በዛ ነው። ከዛ እንደምታቀው ምን ተነተናቸው ደግሞ አሉ። በዜና ካቀረብናቸው በኋላ መርጠን ምን ተነተናቸው አበይት ምን ላቸው አሉ። ከዛ ደግሞ መደበኛ ሳምንታዊ ፕሮግራሞቻችን ይዘጋጁ አሉ። እንደ አስክ ዘ ዶክተር አኪሞኒ ጠይቁ አይነቶቹ እንደዚህ አይነት ሶ እንደዛ ነው። ምናልባት እንደገና ወደ ከምሽቱ 5 ሰዓት እንደዚህ ከቤት ስትሰራ በተለይ በዚህ በኮቪድ ጊዜ ይሄ የሁሉ ሰው ልምድ ይመስለኛል። ብዙ ሰው ያማረረበትም ብዙ ሰው ደግሞ በጸጋ የተቀበለበት። ምክንያቱም ከቤት ስትሰራ ላፕታፕህም እዛ ነው፣ ሁሉ ነገር እዛ ነው። ብድግ ብለህ ደግሞ እንደገና ተነስተህ ጨርሰዋለሁ ብለህ ትጨርሳለህ። ዘይ ሰዓት ገደብ የለውም፣ ዝም ብለህ ትሰራለህ። ቢሮም ሆነን ግን እኛ አንተ ራስህ እንደምታውቀው ለምሳሌ እዚህ ከጧቱ 12 ሰዓት እንደርሳለን። ምክንያቱም ኢትዮጵያና አሜሪካ መካከለ ያለው የሰዓት ልዩነት እኛን ሁሉ ጊዜ ይገፋናል። በዛ ምክንያት ቀደም ብለን እዚህ እንደርሳለን። ከዚህ ደግሞ ወደ 11 ሰዓት ላይ 12 ሰዓት ላይ ባገሩ አቆጣጠር እንወጣለን። እና 8 ሰዓት አይደለም የጋዜጠኝነት የሚሰራው፣ ረጅም ሰዓት ነው የሚሰራው።
ማይከፈል ወይንም ሰዓቱ ማይታሰብ ብቻ ነው
ማይታሰብ።
እሶቺ በሚፈልገው ሰዓት ሁሉ በግድ ገፍተን እንሰራለን እናመሻለን።
በጣም
ትዝታ ወደ ኋላ መለስ ብለሽ ስታይ በህይወትም በስራም እንዲህ ቢሆን በዚህ መንገድ አይቼው ቢሆን ማለታችን አይቀርም። በየትኛውም ሊሆን ይችላል በስራሽም እንደው ይሄን በተለየ መንገድ አየው ነበር የምትዩ ከስራ ጋር የተገናኘ ሊሆን ይችላል፣ በህይወትሽ ኮንሰንሻቸው ካደረሻቸው ነገሮች ሊሆን ይችላል። እንዲባል አረገ ምርጥ ነበር ያን እድል ሁለተኛ ባገኝ እንዲባደርገው ነበር ትክክለም ሆኖ ብለሽ ዛሬ በዛ መንገድ የምታዩ ነገር ካለሽ ከሁለቱም ሊሆን ይችላል። ሁለተኛ የያይዘሽ እንድትመለሽ ዛሬ አዲስ ስራ ጀምሪ ቢሆን ቀደም ሁለቱም ስሜት አንድ ቦታ አንተሽ ነግረሽናል። ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ ጀምሪ ቢሆን ጋዜጠኛ ነበር መልሰሽ የምትሆኚ?
አድማጮች አሉላና ትዝታ የጀመሩትን ወግ የመጀመሪያ ክፍል እዚህ ላይ ቋጨን። ተከታዩን ትዝታና አሉላ በጋራ ያቀርቡት በነበረው የራዲዮ መጽሔት ፕሮግራም ይዞ ይመለሳል። ከአሜሪካ ድምጽ ሲተላለፍ የቆየው የሁድ ምሽት ፕሮግራማችንን በዚሁ መጠናቀቁ ነው። ነገ ሰኞ በ3 ሰዓት በሌላ ፕሮግራም እስከምንገናኝ ቆየት ባለው የስፓይስ ገርልስ ማማ በተሰኘው ዜማ እሰናበታችኋለሁ። ያስተናገድኳችሁ ቆንጅት ታየ ነኝ። በሰላም እደሩ።